The Voice of America. አድማጮች ወደ ተከታዩ ዝግጅታችን እንሰዳችሁ። ባለፈው ሳምንት የጀመርነውና በሰዓት መገታት ምክንያት ለዛሬ በይደር ያቆየነው ነው። ከሁለት ሳምንታት በፊት ዋሽንግተን ዲሲ ውስጥ መግለጫ የሰጡ የፖለቲካ ድርጅቶች ህወሓትና ኦነግን ጨምሮ 9 ሆነው የኢትዮጵያ ፌደራሊስትና ኮንፌደራሊስት ኃይሎች ጥምረት በሚል በመስረታቸውና ስልጣን ላይ ያለው መንግስት በኃይል በማውረድ የሽግግር ሂደት እንዲኖር ለማድረግ እንደሚሰሩ ይፋ አድርገዋል። በሌላ በኩል ደግሞ ይህን መግለጫ ተከትሎ አዲስ አበባ ላይ መግለጫ የሰጡ የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤት ህወሓትና ራሱ የኦሮሞ ነጻነት ሰራዊት የሚለው ኃይል ኢትዮጵያን የማፍረስ ተልዕኮ በመወጣት ላይ ናቸው ሲሉ ገልጸዋል። የህግ ባለሙያውና አማካሪው አቶ ውሸት ሞላ በበኩላቸው የፖለቲካ ድርጅቶቹ ስብስብ ኢትዮጵያ ውስጥ ካለው ተጨባጭ ሁኔታ በእጅጉ የራቀ ነው ብለውታል። ባለፈው ሳምንት በዚህ ዙሪያ የተሰናዳ የመጀመሪያ ክፍል አስደምጠናችሁ ነበር። ክፍል 2 ቀጥሎ ይቀርባል። በካናዳ የሚገኙት የህወሓት ተወካዩ እንዲሁም የዘጠኞቹ ድርጅቶች አስተባባሪዎች አንዱ የሆኑት አቶ ዮሐንስ አብርሃም ባለፈው ሳምንት ዝግጅታችን ግንባሩ የኢትዮጵያን መንግስት በኃይል የማስወገድ አላማ እንዳለው ገልጸው ነበር። ለዚህም ተከታዩን ጥያቄ አስቸላቸው ነበር።
መንግስት ለድርድር ለመቀመጥ ፈቃደኛ ቢሆን ያንን አትቀበሉ ማለት ነው? አይቀበልም ማለት ነው? ይሄ ትብብር?
አዎ፣ በትብብሩ መሰረት ካሁን በቂ የሆነ ጉዳት አድርሷል ኢትዮጵያን ላይ። ከበቂ በላይ ልመና ተደርጎለት አልቀበልም ብሏል። ስለዚህ ካሁን በኋላ የመጨረሻው እርምጃ መውሰድ አለብን ብለው ነው ግንባር የፈጠሩት ድርጅቶች የወሰኑት። ያ ግን የሚወሰደው እርምጃ ደግሞ በጉልበት መወገድ አለበት የሚል ነው ማለት ነው።
የዓለም አቀፍ መንግስታት ዩናይትድ ስቴትስን ጨምሮ ዛሬም የወጡ መግለጫዎችን ጭምር ያለምንም ቅድመ ሁኔታ የተኩስ አቁም እንዲደረግ እና ሁሉም አካላት ወደ ድርድር እንዲገባ የሚጠይቁ ግፊቶች እያየሉ መጥተዋል። ስለዚህ ከነዚህ ሀሳቦች ጋር አይቃረንም እናንተ ወሰናችሁት ውሳኔ?
አይቃረንም የሚል እምነት አለኝ። ዓለም አቀፍ ድርጅቶች ትልቅ ሀገሮቹ ቅድም የተጠቀሱትን ባለፉት 10-11 ወራት ያለማቋረጥ ሲያቀርቡት የነበረው ጥሪ አለ። ይህ ሲቀርብ የነበረ ጥሪ ትግራይ ውስጥ እየተካሄደ ያለው ጭፍጨፋ፣ ሰው መግደል አቁም አለበት፣ ያለ አግባብ ያለ ህግ የትግራይ መሬት የያዘ አካል ትግራይ መውጣት አለበት፣ የአማራን እየተጠቀሰ የኤርትራን እየተጠቀሰ ማለት ነው፣ ትግራይ በረሃብ እንዲያልቅ በበሽታ እንዲያልቅ ተከቧል፣ ይህንን ከበባ መሰበር መቻል አለበት፣ መከፈት መቻል አለበት እያሉ 11 ወራት ለፍፈዋል። እነዚህ አካላት የሚሰማቸው አካል አላገኙ፣ ሰሚ አካል ስላላገኙ እኛም ስናቀርብ የነበር ነው ይህንን ነው። እኛ ግን አሁን ግንባር የፈጠሩት ፓርቲዎች 9 ፓርቲዎች ማለት ነው። ከዚህ በኋላ ለነዛም አካላት ጥሪ ሲያቀርቡ የነበሩትም አካላት ሲያቀርቡት ለነበረው ጥያቄ ሁነኛ ምላሽ ሊሰጣቸው የሚችለው ጥሪ የተደረገለት ጥሪውን ወደ ጎን ትቶ በጉልበት ብቻ ነው መፍትሄ መስጠት የሚችለው ብሎ ሲንቀሳቀስ የነበረ አካል በማስወገድ ብቻ ነው የሚሆነው።
አሁን ሲጠቅሱ እነዚህ አካላት ፌዴራል መንግስቱ ኃይልም የኤርትራ መንግስትም እንዲወጡ ሲጠይቁ ነበር ብለዋል። የህወሓት ኃይሎች ከያዟቸው የአማራ ክልል ቦታዎች እንዲወጡ ሲሉም ይጠይቃሉ። እሱም አልተፈጸመም፣ እሱን አላካተቱትም።
እውነት ነው። ቅድምም ለማንሳት ሞክሬያለሁ። ጥሪ ሲያቀርቡ እያሏቸው የነበሩ ነገሮች ነበሩ። የተያዙ ቦታዎች መለቀቅ መቻል አለባቸው ብሏል፣ በኤርትራም በአማራም። ከዛ በላይ ደግሞ ግን የተቀመጡ ነገሮች ነበሩ። አንደኛው ከበባው፣ ቅድም እንዳለ የከበባው መነሳት መቻል አለበት የሚል ሁለተኛ፣ ትግራይ ውስጥ የተደረገ አሰቃቂ የሆነ ግፍ አለ፣ ያንን ተጣርቶ ይህን ወንጀል የፈጸሙት ወደ ህግ መቅረብ አለባቸው የሚል ነበረ። የትግራይ መንግስትም አላለም፣ ይህንን የሚመስል ቅድመ ሁኔታ ነበር ያስቀመጠው። ወንጀል የፈጸሙት ወደ ህግ ይቅረቡ፣ አላግባብ የተያዙ መሬት የያዙ አካላት ይነሱ፣ እንደዚህ ከተደረገ እኛ ወደ ሌላ የምንሄድበት ምንም አይነት ምክንያት የለንም የሚል በግልጽ ነበር ተደጋግሞ ሲነሳ የነበረው። የትግራይ ከዛ ይውጣ ተብሏል እንዳልሽው እውነት ነው። ትግራይ ግን ወደዛ የሄደው የሰው መሬት ለመውረድ አይደለም፣ የሌላ አካል መሬት ለመውሰድ አይደለም። ወደ የተደረገበትን ከበባ የተደረገበትን ዘር ማጥፋት እንቅስቃሴ ለማስወገድ ነው ወደዛ ሄደው። አሁንም አልተወገደም ያለው አልተወገደም። ደሴ ላይ ሆነን እንኳን ወደ መቀሌም ወደ ሌላ የትግራይ አካባቢ አውሮፕላን እየላኩ እንኳን እየገደሉ።
አቶ ብሸት ድርድርን በተመለከተ ላነሳንላቸው ጥያቄ ምላሽ ሲሰጡ ቀድሞውኑ አንድን ሀገርና ህዝብ ለማፍረስ ህዝቦቿን ለመበተን የተነሳ ድርድር ብሎ እንዴት ይጠይቃል ሲሉ መልስ ይጠይቃሉ።
እንግዲህ ሁላችንም የምናውቀውና ሆን ብለው መዘንጋትና መርሳት ከሚፈልጉት አካላት ውጭ የአንድ ሀገር የመከላከያ ሰራዊት ላይ ሚክ ተኩሶ ለዚህ እንደዚህ አይነት ችግር ተጥቆ ድርድር ማለት ይህ አንድ ሀገር እንደ መንግስት ምንም አላት ተብሎ አይታሰብም። መከላከያ ሰራዊት ላይ ወይም ሉዓላዊነቱ መገለጫ የሆነው ተቋም ላይ ያንን አይነት አስጸያፊና ነውረኛ ድርጊት ተፈጽሞ የመከላከያ ሰራዊቱን ለማፍረስ በርካታ እርቀት ተሄዶ እንደዚህ አይነት ወንጀል ከተፈጸመ በኋላ ወንጀለኛ ሆኖ ልደራደር ማለት ይህ ህግና ስርዓት በፍጹም ተገዢ አለመሆን፣ እስከ ዛሬ ይዘውት የነበሩት ነገር አንሶኛል ብሎ እንደገና ከመነሳት ወይም ደግሞ ስግብግብ ከመሆን የሚመነጭ ነው ነው ይህንንም ብሎ
ያም ሆኖ አቶ ዮሐንስ አሁን የምንቀበለው ድርድር የለም ባሉት ላይ አቶ ብሸት አስተያየት እንዲሰጡ ጠየቅናቸው።
ከአሁን በኋላ በሀይል ወይም በመከላከያና በተመሳሳይ የወታደራዊ አቅም የበላይነት አግኝተናል ብለው በቅዥት ያሰቡት ይመስለኛል። ይህን በቅዥት የምልበት ምክንያት አንደኛ አሁን ያለው ጦርነት ባህሪ ካለመረዳት የመነጫ ነው። የሀገሪቱ በተለያዩ ብሮች ተከፋፍላ ወይም ደግሞ የክርስቲያኖችን እየሰፋ እንዶ እየገነነ እንዶ አሁን ያለንበት ሁኔታ ላይ ደርሰናል። በእንደዚህ አይነት ሁኔታ የትግራይ ወይም ደግሞ የትነት ሰራዊት እየገፋ ነው ወይም ደግሞ ልቆጣጠር እችላለሁ ከሚል የቅዥት አሰስመንት የመነጭ ይመስለኛል። ወይም ደግሞ አሁን አድቫንስ እያደረግን ስለሆነ ወይም አሁን ያለበት ኮምፒውተር ደግ አካባቢ ስለሆነ ትንከኝሽ አካባቢ ስለሆነ እናሸንፋለን የሚል የፕሮፓጋንዳ አካል ነው። ይሄ በራሱ የኢንፎርሜሽን ዋርፌርም አካል ነው። ይሄ ንግግር በራሱ ማለት ነው። እና ከዚህ ከኢንፎርሜሽን ዋርፌር ወይም ከሳይኮሎጂካል ዋርፌር ከመረጃና ከስነ ልቦና ጦርነት አንጻር ብቻ ነው እንጂ ይሄ ሊታይ የሚችለው ነባራዊ ከነባራዊ ሁኔታው በፍጹም የራቀ ነው። ጥሩ አንድ ነገር ብቻ ማለት የምፈልገው ይች ሀገር ባለቤት አላት። ባለቤት አልባ አይደለችም። መንግስት አሁን ያለው መንግስት በምርጫ ተመረጠ ወይ ምን አለ ህጋዊ ነው አይደለም ዲሞክራሲያዊ ነው አይደለም የሚለው እንዳለው ነው። ሀገር ረጅም ታሪክ ያላት፣ ህዝብ ያላት፣ የቆየ ባህልም ታሪክም የአርበኝነት መንፈስም ያለው ህዝብ እና የሀገር ባለቤት አለው። ማንም ይሁን ብሎ ከውጭ ሆኖ በሚዘውረው ወይም ደግሞ በሆነ ሚዲያ በፕሮፓጋንዳ ጦርነት እና በመረጃ ጦርነት በሰሞንቦና ጦርነት የሚፈርስ ሀገር አለ። የሀገር ባለቤት አለው። በአሜሪካ ሆኖ ነው ማቲያቶ ለመቀጣት የሚሰባሰቡ ድርጅቶችና ስፖንሰሮቻቸው የምትፈርስ ሀገር አይደለችም። መንግስት ሊንገራገጭ ይችላል። መንግስት ልሄድ ሊመጣ ይችላል። ኢትዮጵያ እንደ ሀገር ግን ትቀጥላለች። የእነዚህ ድርጅቶች ወይም ደግሞ ግንባሮችን አጠቃላይ አካሄድ በተለይ በተለይ ለትግራይ ህዝብ እጅግ በጣም አደገኛ አካሄድ ነው እና ለትግራይ ህዝብም የሚያዝኑ ከሆነ ከዚህ ድርጅታቸው መታቀብ ቢታቀቡ ጥሩ ነው። ኢትዮጵያም ነው ባለቤት አላት። ሀገር ይሄ ሀገር ባለቤት አለው የሚለውን በፍጹም አስተላለፍ ነው የሚፈልግ።
ለአቶ ዮሐንስ የግንባሩ መመስረት ይፋ በተደረገ ጊዜ የተሰጠውን ገለጻና ስለ ስብስባቸው ጥያቄ አንስተንላቸው ነበር።
ሌላ በመግቢያው ላይ መግለጫ የሰጡት ወይም ማብራሪያውን የሰጡት ግለሰብ ይሄ ቡድን ይሄ ስብስብ በዋናነት የትግራይ ተወላጆች፣ ከዛ ደግሞ ቅማንት፣ ኦሮሞ፣ አገው እንደዚህ በማንነታቸው ተነጣጥቆ ጥቃት ሲደርስባቸው ነበረ ኢትዮጵያ ውስጥ ብለው ያነሳሉ። በተመሳሳይ ደግሞ በኢትዮጵያ ውስጥ ያሉ የአማራ ብሔር ተወላጆች ብሔርና ማንነትን መሰረት ያደረገ ጥቃት ለረጅም ዓመታት ሲካሄድባቸው እንደቆየ ዝርዝር ማብራሪያዎችን እየጠቀሱ ይናገራሉ። አሁን ደግሞ እናንተ ባደረጋችኋቸው ስምምነቶች ውስጥ ለምሳሌ ዘጠኙን ብናያቸው የአማራን የሚወክል ወይም የአማራን ወክል ያለው አንድም ሰው አላካተታችሁም። ለምንድን ነው ይሄ የሆነው? እንደሚባለው አማራ እንዲጠፋ ወይም አማራ በኢትዮጵያ ውስጥ ውክልና እንዳይኖረው የማድረግ አካሄድ አለ ለሚሉ እንደ ማሳያ መሆን አይችልም ወይ አካሄድ?
ሊሆን አይችልም የሚል እምነት ያለኝ ሲሆን መጀመሪያ ምናልባት ከመነሻው ስላነሳሽው ከመነሻው ብናነሳ ጥሩ ነው። ኢትዮጵያ ውስጥ ያሉት የፖለቲካ አለመስማማቶች፣ የፖለቲካ ሽኩቻዎች ከሁለት ነገር የሚነሳ ነው የሚል እምነት አለኝ። በአንድ በኩል ሁሉንም እንደ አንድ የምታይ ስል አንድ ቋንቋ፣ አንድ ሃይማኖት፣ አንድ አለባበስ፣ አንድ አነጋገር ብቻ የሆነ ኢትዮጵያ የሚል አስተሳሰብ ያለው አካል አለ። ሌላው እንዳታሳዩኝ እንዳታነሱብኝ ብሎ የሚያምን ማለት ነው። በሌላ በኩል ደግሞ ኢትዮጵያ ውስጥ ከ80 በላይ የተለያዩ ማንነቶች አሉ። እነዚህ ማንነቶች የራሳቸውን ማንነት ማቀም በአንድ በኩል፣ ከዛ በኋላ ደግሞ ፈቅደው ሁላችንም ማንነታችን እንደተጠበቀ ሆኖ እንደተከበረ ሆኖ አብረን ደግሞ አንድ ላይ እንሆን ብሎ የሚያምኑ ደግሞ አካላት አሉ። በእነዚህ መካከል የሚደረግ ቁርቁስ ነው። እኔ የሁለተኛው አካል ችግር አለው ብያ ላይ ምክንያቱ ወዶ ያደረገው አይደለም። እግዚአብሔር ሲፈጥሩ አንዱ ወዶ አማራ ወይም ደግሞ ወዶ ስጋዊ ወዶ ሲዳማ ተወላጅ አድርጎ አልፈጠረው። ምክንያቱም ተፈጠረ ይሄ ሰው ከተፈጠረ እግዚአብሔርን ተፈጥሮ በመተላለፍ አንተ ቋንቋ አይደለም ቋንቋ አማርኛ ነው፣ የምትበላው ዶሮ ወጥ ነው፣ የምትለብሰው ሸማ ነው ብሎ የሚነሳ አካል ካለ ስህተቱ የሚሆነው የዛ አካል ስህተት ነው እንጂ ተፈጥሮን ተቀብሎ እግዚአብሔር የፈጠረውን አካባቢ የቆየ የሚኖር ሰው አይደለም የሚል እምነት አለ። ቅድም በመግቢያ ላይ ስናገር እንዳነሳሁት ይሄ ስብስብ አንዱ ኮር ፕሪንስፕል ብሎ የወሰደው ኢትዮጵያ ውስጥ የተለያየ ማንነት አለ። እነዚህ ማንነቶች የራሳቸውን እድል ባልተገደበ መልኩ ራሳቸውን እንዲወስኑ የሚያደርግ ስምምነት ነው፣ ወይ ደግሞ ይህንን መርህ የተቀበለ ነው። ይህንን መርህ የሚቀበል ከባህር ዳር የሚሆን ከጎንደር፣ ከወሎ፣ ከሌላም አካባቢ በማንኛውም ሰዓት ለመግባት መድረጉ ክፍት ነው። ይህንን አልቀበልም የሚል አካል ካለ ግን በሌላው ጎራ ነው ያለው ማለት ነው። እነዚህ አንጻር የተሰለፈ ነው ማለት ነው። ከእነዚህ አንጻር የተሰለፈ ከሆነ ደግሞ ወደዚህ የሚገባበት ወይም ደግሞ እዚህ ላይ አልተጨመረም የሚባልበት ነገር ሊነሳ የሚችል አይመስለኝም። ስለዚህ መነሻው የፖለቲካ ልዩነታችን ኢትዮጵያ ውስጥ ያለው ኬስ የሚነሳ የሚል ነው። የአማራ ህዝብ አብዛኛው የአማራ ህዝብ የሚበደል መሆኑን አውቃለሁ። ኤሊት ነን የሚሉ ሰዎች በሚያደርጉት ያልተገባ እንቅስቃሴ፣ በስሙ በሚያደርጉት በሚነግዱት ንግድ እንደሚጎዳ አውቃለሁ። አብዛኛው የአማራ ህዝብ እነሱን ተዉ የማለት ኃላፊነት ደግሞ ግን የህዝቡ ነው የሚል እምነት አለ።
አቶ ብሸት ይህንን ሀሳብ ይቃወማሉ።
ህወሓት ወይም ደግሞ እንደ ትልቅ ጠቅላይ የሆነ ስብስብ ወደፊትም ይፈጠረ ነው ይጣላል። አንደኛ ነገር ይህ ቡድን በእኩልነት ፈጽሞ የማያምን ቡድን ነው። ይህ ደግሞ ስልጣን ላይ በነበረበት ወይም በዋናነት ኢትዮጵያ ሊዘውርበት በነበረበት ወቅት የነበረውን ኤክስፔሪንስ ወይም ደግሞ ልምድ ማስታወስ ብቻ በቂ ነው። አራት ድርጅቶችን ብቻ አሰባስቦ ሌላውን አጋር አድርጎ በኢትዮጵያ ላይ እንዳይሳተፉ ከልክሎ ራሱ ብቻውን አዛዥ ሆኖ ሲሰራ የነበረ ድርጅት መሆኑ ይታወቃል። ሁሉንም ነገር ጠቅልሎ የመስራት አባዜ የተጠናወተው እንደዚህ ድርጅት ያለ አይመስለኝም። ሲጀመር ይህ ፓርቲ ከጥንቱም ቢሆን ለመገንጠል የተቋቋመ ነው። ጥላቻ ላይ የተመሰረተ ነው። ጠላት ብሎ ህዝብን የፈረጀ ነው። አሁንም መሬት ላይ በውጊያ ላይ ባሉበት ወቅት ወይም ደግሞ አሁን ጦርነትን በከፈቱበት ጊዜም እንኳን ሲታይ ማህበረሰብን እንደ ማህበረሰብ እንደ ህዝብ በጠላትነት ፈርጆ የሚንቀሳቀስ ቡድን ነው። ኢትዮጵያንም ለማፍረስ ነው እየሰራ ያለው። ይህ ደግሞ የዚህ ድርጅት በተለየ ትህነግ አፈቀላጭ የሆኑ ሰዎች የተናገሯቸውን መውሰድ ይቻላል። የፓርቲው ሊቀመንበር ደብረ ጽዮንም እንደተናገሩት ደግሞ ወደ አንድ ሁለት ጊዜ በሚዲያቸው የዚህ ጦርነት አላማው የተመረቀውን መንግስት ብለው የሚጠሩትን የራሳቸውን መንግስት ወደ ስልጣን ማምጣት፣ ሌሎች ቦታዎችን ነጻ ማውጣት እና የትግራይ ህዝብ ራስን እድል በራስ መወሰን ወይም መገንጠል ማረጋገጥ ነው። ይህም በተደጋጋሚ ተናግረውታል። ባለፈው አመት አካባቢ ደግሞ አዘጋጅተውታል የተባለውን ሰነድ የሚያረጋግጠው ወይም ደግሞ ተመሳሳይ ይዘት እንዳለው ማንም ሰው የሚያውቀው ነው። መመስረት የሚፈልጉት እንደገና ሁለት ኦፕሽን ይዘው ነው። አንድ መገንጠል፣ ሁለተኛ ደግሞ በተወሰነ ጊዜ በኢትዮጵያ ማዕቀፍ ውስጥ ቆይተው የብቻቸው ሀገር መመስረት ነው። ኮንፌዴሬሽን ወይም ደግሞ ሉዝ የሆነ ፌዴሬሽን አቋቁመው ትግራይን ነፃ የመውጫ ጊዜ መግዣ ነው። አጠቃላይ አሁን ስልታቸው ማለት ነው እና እንደ ክሮሻ ሆኖ ላይክ ክሮሻ በሀብት የበለጸገች ሀገር ናት። እዚህኛው ጋር ያላቸው አሰስመንት የተለየ ነው። ራሳቸውን ችለው ሚሊታሪ ገንብተው ሀገር ሆኖ እስከሚወጡ ድረስ ሌላ ተጨማሪ ጊዜ መግዛት እንደሚፈልጉ ነው ከንግግሮቻቸውም ከዘጋጇቸውም ሰነዶች መረዳት የሚቻለው። ከዚህ አንጻር ፍላጎታቸው መገንጠል ተወሰነ ጊዜ ወይም ከተወሰነ ጊዜ በኋላ መገንጠል፣ እስከዛው ጊዜ ድረስ ደግሞ ሀገር ለመሆን የሚያስችላቸውን ሪሶርስ እና የመሳሰሉትን ከሌላው መዝረፍ ነው። አሁንም በተግባር እየታየ ያለው ከወደ አማራ ክልል ከገቡበት ጊዜ ጀምሮ ያልተዘረፈ አንድም ንብረት የለም። ያልተዘረፈ የግለሰብ የለም፣ መንግስት የለም፣ የመንግስታዊ ተቋማት ያልሆኑት ድርጅቶች የለም። በሙሉ በደረሱባቸው ቦታዎች በሙሉ እየዘረፉና እየወሰዱ እያካበቱ ከዚህ አሁን እንዲመስለኝ ምንድን ነው ፌዴራሊስት ኃይሎች ኮንፌዴሬሽን ምናምን ቡድኖች የሚሏቸው ለጊዜው እንደ ከበር ወይም ደግሞ እንደ መጠለያ የሚጠቀሙባቸው ናቸው እንጂ የእውነተኛ ባህሪያቸውን የሚገልጽም አይደለም። ከዚህ ባለፈ ደግሞ ኢትዮጵያ ውስጥ ፌዴራሊዝምን አልቀበልም ያለ ብሄር ወይም ስብስብ ደግሞ የለም። ፌዴራሊዝም ሲጀመር የቡድን መብት የግለሰብ መብት ምናምን ከሚለው ጋር በቀጥታ እንትን ምን አደለም። ለምሳሌ አሜሪካን ብትወስድ አሜሪካ ፌዴራሊዝም የቡድን መብት ላይ መቆም አደለም። በሰራ የብሔርን መብት ባለማክበር አንደኛ የሚታወቀው ይሄ ቡድን ነው፣ ቴሌስ ነው። የብዙ ብሔሮችን ለብሔራቸው ብቻ መሰረት አድርጎ በርካታ ግብ ሲፈጽምባቸው የነበረ ድርጅት ነው። ከባህሪውም አንጻር ፌዴሬሽን ወይም ደግሞ ሰልፍ የሆነ ሩልን እና ኢኳሊቲን ወይም ሰልፍ ሩልን የማይቀበል ቡድን ቢኖር ቴሌስ ነው። እንደ ማህበረሰብ ኢትዮጵያ ውስጥ ፌዴራል አወቃቀርም የማይቀበል የለም። ኮንፌዴሬሽን ሲሆን ልክ እንደ ኢዩ ማለት ነው፣ እንደ አውሮፓ ዩኒየን ማለት ነው። ዘቤስት ኤግዛምፕል ኢዩ ነው። ይህ ማለት ደግሞ የኮንፌዴሬሽን መፍጠር ማለት ሶቨሪን የሆኑ ሀገራትን መፍጠር ነው።
አቶ ዮሐንስ አለባበስና የምግብ ባህልን ከጠቅላይነት ጋር አቆራኝተው በሰጡት አስተያየት ላይ የአቶ ውሸትን አስተያየት ጠይቀንበታል።
እንግዲህ ይህንን የሚሉት አሁን ጦርነት የከሰቱት ትነግ ሰዎች ናቸው እና ትነግ ሀበሻ ቀሚስ በመልበስ እንግዲህ ትግራይ ብዙም እንግዲህ አንደኛ ይመስለኛል። ክሮች በመስራትና ብዙ ምላቶች ከሆነ እነሱ እንግዲህ ከሌላው የተለየ ምናምን አይደለም። ይሄ የአንድ ህዝብ የራሱ ባህል ነው። ክትፎን ኢትዮጵያ አይደለም ወይም ደግሞ ቆጮን ኢትዮጵያ አይደለም ወይም ደግሞ እንደዚህ ያለ ወይም ላይክ በግመል ያለው አቦ ወይም በግመል ግመል የሚያረባ አፋር ኢትዮጵያ አይደለም የሚል አማራ ኑሮ ያውቃል ብዬ አላስብም። ይሄ ፓርት ኦፍ የጦርነቱ አንድ አካል ወይም ደግሞ የሀሰት ትርክቱ አንደኛ በጣም አጠንቀኛው ነው ማለት ይቻላል። እንዲህም ተመሳሳይ ጽሁፍ ለምሳሌ ጽሁፍ ዋለልኝ ሲጽፍ የአማራን ብቻ ሳይሆን የትግራይንም ጨምሮ ነው የጻፈው። ይህንን ሆን ብለው ላይ ሲጠንሱካል ያጠፉታል። ይሄ ማንነትን ለመፍጠር የሚደረግ እንትን ነው። ሁልጊዜም ብሄር የሚፈጠረው ሁለት ነገር ላይ ነው ወይም በብሄር ዙሪያ ሰው የሚሰባሰበው ሁለት ፒላር ወይም ሁለት ምሰሶዎች ላይ በመንጠልጠል ነው። አንደኛ ጠላት የሚል ጠላት ብሎ አንድን ማህበረሰብ በመፈረጅ ኢማጂን ድን ይሁን ሪልም ይሁን ጠላት በመፍጠር እና ጠላት አለብህ ብሎ እዛ ዙሪያ በመሰባሰብ፣ ሁለተኛ ደግሞ ተረት ወይም ደግሞ የሀሰት ትረቶችን የሆኑ የእውነት ትረቶችን ይዞ ሁልጊዜ በማስተጋባት እና በዛ ጉዳይ በመሰብሰብ ነው። በተለይ ይህትን መፍጠር ለብሔር መሰባሰቢያ ነው እና ይሄ የራሳቸውን አጀንዳ ለማራገብ ወይም ደግሞ የትግሬ ብሔርተኝነትን ወይም ደግሞ የሌላ ብሔርተኝነትን ለመፍጠር ሲሉ የፈጠሩት ትርክት እንጂ የእውነታውና ተጨባጭ በመሬት ላይ ያለው የአማራ ማህበረሰብ እንደዚህ አይነት አስተሳሰብን ምንም የለውም። የአማራ ማህበረሰብን እንግለጸው ከተባለ ሊበራል የሆነና ማንም አትንኩኝ ማንንም የማንንም ባህል ማይነት የራሱን ባህል የማያስደፍር ነው።
በዚህ ሂደት ውስጥ ሰዎች እየሞቱ እየተፈናቀሉ ንብረት እየወደመና አገር አደጋ ውስጥ እየወደቀ ነው እና ይህ ሂደት ሌላ የብዙ ሰዎች ህይወት እንዲጠፋ፣ ሌላ ውድመት፣ ሌላ አደጋ እንዲያስከትል አያደርግም ወይ የሚል ጥያቄ ለሁለቱ መንግስታት አንስተን ነበር። አቶ ዮሐንስ
እንግዲህ መምረጥ ነው ሲሆን እነዚህ ዘጠኝ ድርጅቶች የተስማሙበት ነጥብ ግልጽ ነው። የተባለው ምንድን ነው? ህዝብ እየገደለ ያለ አካል አለ። ውሸት አይደለም። ባለፉት 11 ወራት በትግራይ አብዛኛው ስለሆነ ነው እንጂ ኦሮሚያ ውስጥም አማራ ውስጥም አፋርም ሶማሌም የትም ብትሄጂ ወደ ደቡብ ክልልም ብትሄጂ ሰው እየፈጀ ያለ አካል አለ። ይህ አካል ይወገድ የሚል ነው እያስቀመጠ ያለው። የለም ይህ አካል የመላእክ ስብስብ ነው ማንም ሰው አልገደለም የሚል ካለ መምረጥ ነው እንግዲህ። ያው ይታገላል ማለት ነው ከነዚህ አካላት ጋር። ይህ አካል እያለ ያለው ስምምነቱ ላይ እንደተቀመጠው እንደ በትግራይም በሌሎች አካባቢዎችም ህግ ጥሶ ወንጀል የፈጸመ አካል አለ። ከወንጀሎቹ አንዱ ደግሞ ወደ ንጹሐን እህል እንዳይገባ መድኃኒት እንዳይገባ እየዘጋ አለ። ይሄ መከፈት አለበት የሚል ነው። እንግዲህ እህል አለማቅረብ መከልከል፣ መድኃኒት አለማቅረብ መከልከል የንጹሐን ስራ ነው ትክክለኛ ስራ ነው ብሎ የሚያምን ሰው ካለ እንግዲህ ምርጫውን ማየት ነው የሚሆነው ማለት ነው። እና እዚህ ላይ የተቀመጡ ስምምነቶች እነዚህ ናቸው። እርግጠኛ ነኝ ኢትዮጵያ ውስጥ ሰላም እንዲመጣ መረጋጋት እንዲመጣ የሚፈልግ ሰው ካለ ሰው ይለቅ ሰው ይበደል ከሚል አካል ጋር አብሮ የሚሄድ አይመስለኝም። ካለ ግን የምርጫ ጉዳይ ነው የሚሆነው ብዬ ነው ውስጥ።
ለመሆኑ የዚህ ጦርነት ማጫው የት ነው? አቶ ሸፍን ጠየቅናቸው።
የጦርነቱ መጨረሻ እንግዲህ መደምደሚያው ፖለቲካ እንደሚሆን ይታወቀ ነው። በጦርነት ውስጥ ማሸነፍና መሸነፍ ያለ ነው። መፍትሄው መጨረሻ የሚሆነው ፖለቲካዊ ነው፣ ይሄ ይታወቀ ነው። ነገር ግን ይሄ አሁን እየመጣ ያለው ኃይል እያደረሰ ያለው ጉዳት በድርድር የሚቆም አይደለም። በዚህም አካባቢ የደረሰውን ዝርፊያና ውድመት በፖለቲካ ድርድር የሚፈታ አይደለም። ዘራፊ ቡድን ዝርፊያውን ማቆም አለበት፣ የዘረፈውን መመለስ አለበት፣ ያደረሰው ጉዳት ካሳ መክፈል አለበት። ይሄ እና ተመሳሳይ ድርጊት ሳይፈጸም ወይም ሎ ኤንድ ኦርደር ሳይፈጸም እየዘረፉ እየገደሉ ሊኖር አይችልም። ሶ ይሄ በአንደኛው አሸናፊነት መጠናቀቅ አለበት። ነገር ግን ላስቲንግ ሶሉሽን የሚሆነው ወይም በቋሚነት የሁልጊዜም መፍትሄ ሊሆን የሚችለው ፖለቲካዊ መሆኑ ግድ ነው። እነዚህ አሸባሪ ድርጅቶች ናቸው፣ አሸባሪ ተብሎ ተፈርጇል። በትክክልም እና ደግሞ የአንድ አሸባሪ ድርጅት ሊፈጸማቸው የሚችሉ ድርጊቶችን በብዙ እጥፍ የፈጸሙ ቡድኖች ናቸው። እነዚህን ኃይሎች ህግና ስርዓት ስር ውለው ወይም ደግሞ በጦርነት ሂደት ተሸንፈው ከዛ በኋላ የሚኖር ሌላ አካል ጋር የፖለቲካ ድርድር ማድረግ ጤናማ ሊሆን ይችላል። ይሄ አካል ካልሸነፈ ወደፊትም ሰላም ይሆናልን ብዬ አላስብም። እንደውም ጥራቱ የበላይ ሆኖ ጂኦፖለቲካውን ራሱ ይዘውራለሁ ብሎ ጥራቱም የዚህ ባህሪ ተፈጥሯዊ ባህሪ የበላይነትና ቀዳሚ ነው ብሎ ነው የሚያምኑ። የበላይ ካልሆንኩ የሚልና በእኩልነት የማያምን ሲኒርኒ ብሎ የሚያስብ ድርጅት ስለሆነ ሁልጊዜም ከሚለው ሀገርን ለማስፈጠር የሌሎችን ለመብት ለማስከበር ከእኩልነት ከምናምን ጋር የሚሄድ አይደለም እና በአጠቃላይ የዚህ ዋጫው ፖለቲካዊ ድርድር ነው። ነገር ግን ቡድን በወታደራዊ ዝቀታ መቀልበስ መቻል አለበት።
አድማጮች፣ በዚህ ጉዳይ ላይ ተጨማሪ ውይይቶችን ይዘን በሌላ ጊዜ እንመለስበታለን።